እንግዲህ ብዙም ስለራት ከአቶ ገብሩ የተሻለ እውቀትልኝ ትልቁ ነገር ከውሃት የነኒ የኢህአዴግ ድርጅቶች ፈጣሪ መሆኑን የማውቀው ነገሩ አሁኑ መሰንጠቅ አዲስ አይደለም ይመስለኛል። በእናቶ ገብሩ ላይም በዚህ አይነት ችግር ተፈጥሯል። እነሱ ከዛ ሊወጡ የቻሉት በዚህ ውስጥ በነበረው ቅራኔ ምክንያት ነው። አሁንም እንግዲህ ከውጭ ባለው የህዝብ እንቅስቃሴ ምክንያት ህወሓት መሪ እንደመሆኑ መጠን እነሱ ውስጥም ያለውን ጎራ የመለየት ሁኔታ እንግዲህ ያስተሳሰብ ፍጭት ሊፈጠር እንደሚችል ገምታለሁ። ያ ግን ራሱን ችሎ በእነሱ ብቻ የተደረገ ሳይሆን በአጠቃላይ ሀገሪቱ ውስጥ ባለው በኦሮድድና በባዕድን ግንኙነቶች በሀገሪቱ ውስጥ ባሉ የተለያዩ ቦታዎች ላይ የሚከሰቱ ግጭቶች ምክንያቶች ላይ የአቋም ልዩነት ሊሆን ይችላል የሚል ግምት ነው ያለው። እንግዲህ ይሄ የአጠቃላይ የሀገሪቱ የፖለቲካ ሙቀት ያመጣው እና ከዚህም ቀደም የታየ ጉዳይ ነው። ያለመታዘዝ እና በድሮ መንገድ ለመሄድ ፈቃደኛ ያለመሆን እነሱም ላይ ተጽዕኖ የሚያስከትል ሊሆን ይችላል የሚል ግምት ነው ያለኝ።
አቶ ገብሩ በዚሁ ነጥብ ላይ የተለየ ሀሳብ ካለዎት ወይንም የሚያክሉት ካለ?
ሳይሆን ሁኔታዎች በከፍተኛ ደረጃ እየተለዋወጡ ነው ኢትዮጵያ ውስጥ ያሉት። በተለይ ባለፉት ሁለት ሶስት አመታት የፖለቲካ ቀውሱ ከፍ እያለ ስር እየሰደደ የሆነበት ሁኔታ ነው ያለው። ፖለቲካ ቀውስ በሚከሰትበት ጊዜም ከሚታዩት ክስተቶች አንዱ በአመራር ውስጥ የሚታይ ቀውስ ነው የሚሆነው። በዚህ ሁኔታ ህወሓት እንደ ድሮ አይደለም፣ በብዙ መንገድ ተዳክሟል። በተለይ ባለፉት አራት አምስት አመታት በአመራር ደረጃ ያለው አቅም ተወስኗል። ግን ዋናው ነገር ህወሓት የሚከተለው ርዕዮተ ዓለም፣ ህወሓት የሚከተለው የፖለቲካ አቅጣጫ፣ በዛም በኩል ኢህአዴግ እየተከተለ ያለው አቅጣጫ አዲስ ነገር ሊፈጥር አልቻለም። እንግዲህ ዋናው ጉዳይ ይሄ ይመስለኛል። አሁንም በትውልድ ደረጃ ሁሉም ድርጅቶች በተለይ በብአዴን እንዲሁም በኦፒዲኦ አዳዲስ ትውልዶች መጥተዋል። በትውልድ ደረጃ በአስተሳሰብ ደረጃ ግን በእኔ አስተያየት ከአቤታዊ ዲሞክራሲያዊ እና ከዚህ ከልማታዊ መንግስት የሚሉት አገላለጽ ከዚህ የወጣ አስተሳሰብ ግን እስካሁን ድረስ አላየሁም በሁሉም በኩል። ስለዚህ እኔ እንደማየው ይህ ሁኔታ የፈጠረው ቀውሱ ሂደት ነው። ግን አዲስ ሀሳብ በኢህአዴግ በኩል በሁሉም ድርጅቶች በአራቱም ድርጅቶች አዲስ ሀሳብ አዲስ ለውጥ አጀንዳ የተቀመጠ እንዳልሆነ ግን አስተውላለሁ። ስለዚህ የስልጣን ሽኩቻ ነው በሁሉም ድርጅቶች ያለው። የስልጣን ሽኩቻ በቡድን ድባብ ነው ስልጣናቸውን ለማስጠበቅ ለማረጋገጥ እየሞከሩ ያሉ ነው የሚመስለው እንጂ የለውጥ አጀንዳ እስካሁን ድረስ ያዳመጥ ከሁሉም ድርጅቶች ያዳመጥ የለም። የትውልድ ልውውጥ ግን አለ። በተለይ በሁለቱ ድርጅቶች በብአዴን እና በኦፒዲኦ የትውልድ ሽግግር ግን ተደርጓል።
ይህ አመሰግናለሁ። ወደ ሌላ ነጥብ እንሂድ። እናንተም ነካ ነካ አርጋችሁታል። እንግዲህ የኢትዮጵያ ሕዝብ በተለያዩ ቦታዎች ላለፉት 1-3-4 አመታት በተጠናከረ መልኩ ስለ ዲሞክራሲያዊ መብት መከበር፣ ስለ እኩል የኢኮኖሚ ተጠቃሚነት ጅምሩ ላይ ይሄንን ሲጠይቅ በኋላ ደግሞ የጠየቁ ሁሉ ሲታሰሩ የታሰሩት ይፈቱ የሚል ተጨምሮበት በየቦታው እንቅስቃሴ አለ። ኢህአዴግ ግን በፊት እንግዲህ የአስቸኳይ ጊዜ አዋጅ ታወጀ። አሁን ደግሞ የብሔራዊ ጸጥታ የሚባል እንደ በፊቱ በጠቅላይ ሚኒስትሩ ሊቀመንበርነት የሚመራና በመከላከያ ሚኒስትሩ ጻፊነት የሚመራ ተቃውሞን የሚከላከል ማንም ህዝብ ከተቃወመ እርምጃ የሚወስድ ይሄ ምን ለውጥ ሊያመጣ ይችላል ኢትዮጵያ ውስጥ? አቶ አበባው።
እኔ መቼም የዚህ ነገር መነሻ ድሮም የነበረ ነው። 1994 ዓመተ ምህረት የአዋጅ ቁጥር 257 የኢትዮጵያ ብሔራዊ ደህንነት ካውንስል አቋቁሟል። ያ ካውንስል በጠቅላይ ሚኒስትሩ የሚመራ ሆኖ ምክትል ጠቅላይ ሚኒስትሩን ይጨምራል፣ መከላከያ ሚኒስትሩን ይጨምራል፣ የመከላከያ ኤታማዦር ሹሙንም እንደዚሁ ያጠቃልላል። የጠቅላይ ሚኒስትር ጽህፈት ቤት ኃላፊን፣ የደህንነት ኃላፊውን፣ የውጭ ጉዳይ ሚኒስትሩን። ያ አዋጅ አገሪቱ ውስጥም ሆነ ከውጭ ለሚሰነዘር ዘርባት የደህንነት አደጋ ይታል ተጠቅሷል። አሁን በይመስለኝ እንግዲህ ይሄኛውን መሰረት አድርገው ነው አሁን የጸጥታ የብሔራዊ ጸጥታ ካውንስል መመስረት የፈለጉት። ዝርዝሩ በአጋጣሚ ሆኖ አላነበብነውም፣ ይንጠቀጥ ችግር ነበረ። ግን ይሄ ከአስቸኳይ ጊዜ አዋጁ ለመሸሽ የተደረገ ነገር ይመስለኛል። አስቸኳይ ጊዜ አዋጁ ያኔ በሚታወጅበት ጊዜ ብዙ ነገሮችን አስከትሎ መጥቷል። የሀገሪቱን ጸጥታ እንግዲህ ተቃውሞ የትም ቦታ ላይ ሲነሳ ያንን በመከላከያ ኃይሉም በምኑም በፖሊስ ኃይሉም ለማስወገድና ኃይል ለመጠቀም ነው። ነገር ግን አስቸኳይ ጊዜ አዋጅ በውጭ እይታ መጥፎ ነገር ያስከትላል። አንደኛ ይሄ ዲፕሎማሲ ግንኙነቶችን ትንሽ ያሻክራል። ሁለተኛ በቱሪዝም በኢንቨስትመንት የሚመጣው ወደ ሀገር ውስጥ የሚገባው ያስደነብራል። ነገሩ ያው ነው፣ የአስቸኳይ ጊዜ አዋጅ ነው። ብሔራዊ የደህንነት ካውንስል ወይም ጸጥታ ምክር ቤቱ የሚጠቀመው ተመሳሳይ ኃይል ነው። የፖሊስን ኃይል፣ ሚሊሻውን፣ መከላከያውን፣ የደህንነት ደግሞ ኃይሉ አለ አይደለም። የደህንነት ኔትወርኩ ይህን ሁሉ አቀናብሮ ጠቅላይ ሚኒስትሩ ነው የሚመራው። ምንም የተለወጠ ነገር የለውም። የተለወጠው ምንድን ነው? ቃሉ ብቻ ነው። ቃሉን ደግሞ ከሚሰጠው ጥቅም አኳያ ይሄ ለውጭ ተመልካቾች ከዲፕሎማቶች ሆኑ አይ ሰላም ነን ለማለት ካልሆነ በስተቀረ አልሸሹም ዞር አሉ ነው በኔ በኩል።
አቶ ገብሩ፣ ጠቅላይ ሚኒስትሩ የዚህኑ የኢትዮጵያ ብሔራዊ ደህንነት ምክር ቤት መመስረት በተናገሩበት ወቅት ከሀገር ውስጥና ከውጭ ግጭት የሚቀሰቅሱ አሉ፣ እርምጃ እንወስዳለን ብለዋል። ከውጭ ተብሎ እንግዲህ የሚጠቀሰው ብዙ ጊዜ ኤርትራ ነው። አሁን ደግሞ የግብጽም ስም እየገባ ነው። ከሀገር ውስጥ የሚሉት ግን እነዚህ አሁን የተለየ እርምጃ እየወሰዱ ነው የሚባሉትን የኢህአደግ አባል ፓርቲዎች ነው ወይስ ከሀገር ውስጥ የሚቀሰቅሱት ግለሰቦችን? ምንድን ነው የተገነዘቡት እርሶ?
መልካም። አስገድሜ የብሔራዊ ደህንነት ካውንስል ለምን አሁን አስፈለገ በሚለው ላይ ትንሽ ልል እፈልጋለሁ። አቶ አጋው ያስቀመጡት ነገር አለ። እንደተባለው ኢትዮጵያ በከፍተኛ ቀውስ ውስጥ ቆይታለች። አሁንም በፖለቲካ ቀውስ ውስጥ ኖራለች። ይህን ቀውስ ለማስታገስ ሁለት አቅጣጫችን ተከትሏል ኢህአዴግ። አንደኛው የስልት ተሃድሶ የሚሉት የፖለቲካ ለውጥ አድርጋለሁ የሚሉት እንቅስቃሴ ነው። ሁለተኛው አቅጣጫ ደግሞ የአስቸኳይ ጊዜ አዋጁ ነበር። እንግዲህ እዚህ ላይ መታየት አለበት ህዝቡ በአጠቃላይ እየጠየቀ ያለው የፖለቲካ ለውጥ እንዲደረግ፣ ቤት እንዲመልስ፣ ዲሞክራሲ፣ የዜጎች ነጻነት እንዲጠበቅ፣ በአጠቃላይ በሀገሪቱ ያለው የፖለቲካ ድባብ እንዲቀየር የህዝብ ጥያቄ ሆኗል። ያ ሆነ ያለ የአዲግ ስልት ተሃድሶ ብሎ ያተኮረው ይሄ መልካም አስተዳደር ሙስናን ምናምን ይዋጋለሁ የሚለው ነው። ይህንን ለማድረግ አይችልም፣ አልቻለም። በዚህ ሁኔታ የተገደቀው አስቸኳይ አዋጅን አውጆ የህዝቡን እንቅስቃሴ ጸጥ ማሰኘት ወይም መቆጣጠር ነበር። ከአስር ወራት በኋላ አዋጁ አንስቶታል። ያም ሆኖ አዋጅ ከተነሳ በኋላም ያው ይሮ የነበረው ሁኔታ ቀጠለ። ቀጥል ይህ አደግ ለምንድን ነው የቀጠለው ብሎም ቆሞ ለማየት ለማሰብም አልሞከረም። ስለዚህ አሁን ያለው አማራጭ እንደተባለው በተጨባጭ ዲፋክቶ አስቸኳይ አዋጅ ነው አሁን የሆነው። ምክንያቱም አዋቂዎች በሙሉ እንዲሰሩ የተደረጉት መመሪያዎችን አጠቃላይ በዘጀባ ላካቸውም ያለውን እንቅስቃሴ ለመቆጣጠር የተቀመጠ ነው እና በህግ ተቋቁሞ የነበረው አስቸኳይ ጊዜ አዋጅ አሁን በተጨባጭ ወይ ዲፋክቶ በሚሉት ስራ ላይ ለመዋል የተደረገ ነገር ነው። ሌላ ግልጽ ነው። ይሄ ምንም ነገር የሚያሻማ ነገር የለውም። በእርግጥ ሁል ጊዜ የውጭ ስጋቶች አሉ። በኤርትራም፣ በግብፅም፣ በሌሎችም ስጋቶች ሁሉ ጊዜ ያሉ ናቸው። ያም ሆነ ግን ብሔራዊ ደህንነት ካውንስሉ ሲቋቋምና እርምጃዎች እንወስዳለን ብለው ሲናገሩ ከሀገር ውስጥ ያለውን እንቅስቃሴ ማዳፈን ነው የሆነ ያለው። በሀገራችን የአደግ አባላት የሆኑት ፓርቲዎችም የሚመሩት ሽኩቻ ከፍተኛ ነው። ህዝቡን እያነሳሱ ወደ ግጭት እያስገቡት ነው ያየ ነው። ይሄ በሶማሌና ኦሮሚያ፣ በደቡብና በኦሮሚያ፣ በሌሎችም እንዲሁ ያሉት ሁሉ እነዚህ የኢህአደግ አመራር የተሳተፉበት እንደሆነ ግልጽ ነው። ይህን ለማስቆምም ሞክሮ ይሆናል። ሌላው ህዝቡ ራሱ ጥያቄያችን አልተመለሰም፣ ምንም አይነት የፖለቲካ መፍትሄ የለውጥ እርምጃ አልተወሰደም። ሙስናው እንዳለ ነው፣ ብልሹ አስተዳደሩም እንዳለ ነው። መሰረታዊ መብቶቻችንና ነጻነቶቻችን አልተከበሩም። ስለዚህ በጥቅ ተሀድሶ የተገኘ ለውጥ የለም፣ እንዲያውም እየባሰብን ነው የሚል የህዝቡ ሮሮና ተቃውሞም አለ። ስለዚህ ይህ የሚቋቋመው ይህን ጸጥ ለማድረግ ካልሆነ በስተቀር ዋና መፍትሄ መሆን የነበረበት ፖለቲካ መፍትሄ ነው። ሁሉንም ባለድርሻ አስገድቶ የሚመስል ጉዳይ ፖለቲካውን መፍትሄ ሳያገኙ በዚህ መንገድ ለውጥ ይመጣል ብሎ ማሰብ እኔ ከድሮ የታሪክ ህንዳችንም ስናየው የሚሆኑን አይታይም።
አቶ በቀለ ነገ ከዚህ ጋር አያይዘው እንዲመልሱልኝ አቶ ገብሩም አንስተውታል። በኢትዮጵያ በየቦታው ግጭት አለ፣ የህዝብ ግጭት አለ። ተቃዋሚዎች ወይንም ህዝቡ ራሱን መንግስትን ይከሳል ይሄንን ግጭት በማነሳሳት በእጃዙር በመቀስቀስ ሰላዮችን ወይንም ግጭት የሚያነሳሱ ኃይሎችን በማነሳሳት ይከሳል። በሌላ በኩል ደግሞ በየቦታው እንደምናየው ድንበር ተብሎ በአፋር ከኢሳ አፋር ከትግራይ አማራ ከትግራይ ኦሮሞ ከሶማሌ ጉሙዝ ከአማራ ወላይታ ከኦሮሞ ጉጂው ከቡርጂ በየቦታው የሚንቀለቀል እሳት አለ እና ይሄንን በጣም ብዙ የተቃዋሚ ፓርቲ ወይንም የኢሃደግን አደረጃጀት የሚቃወሙ የብሔር አወቃቀሩ ነው ይሄንን ያመጣው ይላሉ። አያይዘው አስተያየቱን ይስጡ።
በመጀመሪያ ደረጃ የሀገራችን ትልቁ ችግር ፌደራል ስርዓቱ እውነተኛ የፌደራል ስርዓት ሆኖ ዴሞክራሲያዊ በሆነ መንገድ አለመተግበር ነው። የዚህ ሁሉ ችግር መነሻ አንዱ እሱ ነው። ሌላው ከዚህ ጋር አብሮ የሚሄደው በስርዓቱ ውስጥ በዴሞክራሲያዊ መንገድ የሚሰራ ምርጫ አይደለም። ይህን መንግስት ያቋቋመ ምርጫዎች በተደጋጋሚ ተደርገዋል። ህዝቡ ከዛን ጊዜ ጀምሮ ቅሬታ አለው። በትክክል አልተካሄዱም፣ ተሰርቀዋል፣ ተጭበርብረዋል እየተባለ አቤቱታ እየቀረበ ምንም የተገኘ መልስ የለም። 25 ዓመት ሙሉ በዚህ የፖለቲካ መፍትሄ ቅድም አቶ ገብሩ እንዳነሱት ካለመሰጠት ጋር ይሄ ራሱ እውነተኛ የፌደራል ስርዓት አለመሆን፣ ዴሞክራሲ በውስጡ አለመኖር እነዚህ ነገሮች ያስከትላል የሚል እምነት አለኝ። እንግዲህ ለዚህ ደግሞ ህዝቡ ጥያቄ ያቀርበዋል። እውነተኛ ፌደራል ስርዓት ይካሄድ፣ ችግሮቻችን በውይይት ይፈቱ ብለው በመንግስቱ በሚፈቅደው መሰረት ጥያቄ ላቀረቡ ሰዎች በጸረ ሽብር አዋጅ ነው መልስ የተሰጠው። እዚህ ቀደም በጸረ ሽብር አዋጅ ተቋቁሞ እነኛን ሰጥ ለማስጠኘት ብዙ እርምጃዎች ተወስደዋል። በአሁኑ ሰዓት እጅግ ብዙ ሰዎች በዚህ በጸረ ሽብር አዋጅ የተቃዋሚዎች በብዛት በእስር ላይ በስቃይ ላይ ይገኛሉ። ከዚህም የወሰቱ አመራሮች በቅርብ ጊዜ የዚህ ሰለባ ሆነዋል። ዶክተር መረባን ጨምሮ አቶ በቀለ ገርባን ጨምሮ ከሌላም ደግሞ እንደዚሁ ነጻ ጋዜጠኞች እነ እስክንድር እና አንዱዓለም በዚህ ውስጥ ተካተዋል። እንግዲህ ይሄ የሆነው በአንድ ጊዜ በአንድ ጀንበር ተነስቶ አይደለም። ይሄ አዋጅ የመጣው ከዚያ በፊት የአስቸኳይ ጊዜ አዋጅ ታውጇል። ሰርቷል አልሰራም፣ ህገ መንግስቱን ጥሷል አልጣሰም የሚለው ውይይትም በህዝብም የተደረገበት ነገርም የለም። ከአስር ወር በኋላ አሁን ደግሞ የህዝብ እንቅስቃሴ፣ የህዝብ መፈናቀል፣ የህዝብ ግጭት እንዲፈጠር በአንዳንድ ቦታ ሆን ተብሎ በተደራጁ ኃይሎች በአንድ ብሔር ላይ በአንድ ጎሳ ላይ ትኩረትን ያደረገ ከድሮው ግጭት በተለየ ሁኔታ የድሮ ግጭት ድንበር ላይ ያሉ ሲጋጩ በሳር በውሃ ነው። በአሁኑ ሰዓት ግን ለምሳሌ በምስራቁ የሀገራችን ክፍል በሐረርጌ እየተካሄደ ያለው ግጭት በተደራጁና ከባድ የጦር መሳሪያ በታጠቁ ኃይሎች መካከል የተደረገ ግጭት ነው። ይሄ ግጭት ባዶ እጁን ባለ ህዝብ ላይ ነው ያተኮረው። ወደፊት ምናልባት በግልጽ በገለልተኛ አካል ተጣርቶ ሲረጋገጥ ይሄ ወደ ዘር ማጥፋት ወንጀልም ሊደርስ የሚችል አይነት ግጭት ነው። እዛ ብቻ አይደለም፣ ሌሎች ቦታዎችም ላይ እንደዚሁ በፊት እንዳልኩት በጸረ ሽብር አዋጅ ህዝቡን በማዋከብና አንዳንድ የህዝብ መብት የሚናገሩ ሰዎችን ያስታግሳል ተብሎ የታሰበ አዋጅ ነው። እስከ ዛሬም ይሄ ከፍተኛ ችግር ነው እየፈጠረ ያለው። ከህገ መንግስቱ ጋር የማይጣጣም ህገ መንግስቱን የሚያዳክም የሚጻረር አዋጅ ነው። አሁን ደግሞ በአሁኑ ሰዓት እንግዲህ በህገ መንግስቱን ተንተርሶ የወጣው የዚህ የብሔራዊ የጸጥታ ምክር ቤት መቋቋም ይገባዋል እንኳ ቢባል ተመክሮበት ፓርላማው መክሮበት መሆን ሲገባው ዝርዝሩን ባላየውም በአንድ ጊዜ በጠቅላይ ሚኒስትሩ ሰብሳቢነት በመከላከያ ሚኒስትሩ ጸሐፊነት ተዋቅሯል ነው የተባለው። እነኚህ ግጭቶች በየቦታው በሚካሄዱበት ሰዓት ላይ ከጅምሩ ለምንድን ነው ያተቋቁሞ እነኛ የሰው ህይወት ከመጥፋቱ በፊት ችግር ከመፈጠሩ በፊት ለምንድን ነው ያርምጃ ያልተወሰደው የሚል ጥያቄ አለኝ። አሁን በአሁኑ ሰዓት ሆን ብለው የፈጠሩትና የተደራጁት ኃይሎች ድጋፍላቸውም
ሆን ብለው የፈጠሩት ሲሉ ማንን ነው አቶ በቀለ?
መንግስት የማያውቀው ጉዳይ አይደለም እኮ ይሄ። ልዩ የሶማሌ ልዩ ኃይል የሚባል ሲቋቋም እንዴት ነው የተቋቋመው? በአንድ ክልል ውስጥ ይሄንን የሚያክል ግዙፍ ትጥቅ ያለው ኃይል ሲቋቋም አላማው ምን ሆኖ እንደተቋቋመ መንግስት ያውቃል። እንግዲህ ይሄ ሆኖ ሳለ በተጨማሪ ደግሞ በየቦታው የሚደርሱ መረጃዎች ህዝቡ ከድሮ ጀምሮ የሚያቀርባቸው የዴሞክራሲ ጥያቄዎች፣ የሰብአዊ መብት መከበር ጥያቄዎች የበለጠ ጥያቄዎቹ መልስ ሳያገኙ ለነሱ መልስ ነው የመጣው። ልክ እንደ ፀረ ሽብር አዋጅ፣ ልክ እንደ አስቸኳይ ጊዜ አዋጅ፣ አሁን ደግሞ የብሔራዊ ደህንነት አዋጅ የሚለው ነው የወጣው። ይሄ አዋጅ ማን ነው ከደሙ ንጹህ ነኝ የሚል እስቲ እዛች ቪዲዮ ላይ ድንጋይ ወርውር ይላል መጽሐፍ ቅዱስ ላይ? ይህን ግጭት ያስቆማል ወይስ የፌደራል ስርዓቱን የበለጠ ያዳክማል? በተደራጀና በታጠቀ ኃይል አማካኝነት በባዶቹ ያለ ህዝብ ላይ የተፈጠሩ ናቸው። በዛ ውስጥ መንግስት በወቅቱ ማስቸኮል ጣልቃ ገብቶ አክሲዎቹን በቁጥጥር ስር አውሎ መድኃኒት ሲችል ከሰባት ከስምንት ወር በኋላ ከባድ ደረጃ ላይ ከደረሰ በኋላ ከዚህ ከሀገር ውስጥ የፖለቲካ ጥያቄውም ጋር ተያይዞ ከመጣ በኋላ አሁን የተወሰደው እርምጃ ወቅታዊ ነው ወይ የሚል ጥያቄ አለ።